Gambino VOA.
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ ዛሬ በሳምንት ውስጥ ከተሰራጩ መሰናዶች መካከል የተወሰኑትን በድጋሚ እናስደምጣለን። በየጣልቃው የተመረጡ ሙዚቃዎችንም እንጋብዛችኋለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። ከተመሰረተ 16 ዓመታትን ያስቆጠረው ፍካት ሰርከስ የማህበረሰብ ሰርከስ በልዩ የሰርከስ ስልጠና መርሃ ግብር የሚሳተፍ ሲሆን የቡድኑ በአፍሪካ የመጀመሪያውን የሰርከስ ፌስቲቫልም አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል በሳምንት 6 ቀናት ህፃናትን በማዝናናት ያስተምራል። የደንገረመው ከቡድኑ መስራቾች አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኛ አነጋግራ ተከታዩን አዘጋጅታለች።
ከአመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት፣ ወዳጅ የሚያፈሩበት፣ እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኘ ያስረዳል።
የተለያዩ ፕሮግራሞች አሉ ለወጣቶች። በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበር የምንሰራው። ሰርከሱ ከፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋል። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው ሰፈር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰቡ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት የግል ትምህርት ቤቶች ለትምህርት አለ። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥኑበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚጋ ጓደኛ የሚያፈሩበት ቦታ ወይ መሄጃ አጣው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚለና ምን ኮራበት ፕሮጀክታችን ደግሞ ያለፉት 12 ዓመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህፃናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት 2 አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉ ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው፣ ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ፣ ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይልም። እዛ ጋር በምንሰራበት ሁኔታ የቤተሰቦቹ ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ስካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ስካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀ 2015 ላይ። እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም አፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው። እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸው እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Yemen san
የሐሰተኛ መረጃው ስርጭት ከቀን ቀን እየተባባሰ በርካታ ኢትዮጵያውያን እውነታን ከሐሰት ለመለየት አደጋች እንዲሆንባቸው እያደረገ ይገኛል። ይህን ችግር ለመግታት በራስ ተነሳሽነት ከተቋቋሙት አገልግሎቶች አንዱ ሐቅ ቼክ የተሰኘው ነው። አዲስ ዘይቤ በተሰኘው የበይነ መረብ ላይ የዜናና መረጃ ታርሰር በሚንቀሳቀሰው ሐቅ ቼክ ውስጥ በሐቅ መርማሪ ጋዜጠኝነት የሚሰሩ ሁለት ጋዜጠኞችን በተያያዥ ጉዳዮች ላይ ሐሳባቸውን ያቀብሉን ዘንድ ደውዬላቸዋለሁ። ረሆቦት አያሌውና ብሩክ ነጋሽ ከአዲስ ዘይቤ ሐቅ ቼክ አምድ፣ አስቀድሜ በእጅጉ አመሰግናለሁ። ሐቅ ቼክ ሐሰተኛ መረጃዎችን ከእውነታ እያጣራ የሚያቀርብ አውታር መሆኑን ሰምተናል። ሐቅ ቼክን መመስረት ያስፈለገበት ምክንያት ምንድን ነው? ረሆቦት፣ ያንቺን ሐሳብ ሰምተን ወደ ብሩክ መምጣት እንችላለን።
አመሰግናለሁ። ሐቅ ቼክን መመስረት ያስፈለገበት ምክንያት ያው አሁን በተለይ ደግሞ ከኮሮና ኮቪድ-19 ከመጣ በኋላ ኢንፎዴሚክ ወይም ደግሞ ይሄ ሚስ ኢንፎርሜሽን እና ዲስኢንፎርሜሽን በጣም ተስፋፍቷል እና በዛ ምክንያት ብዙ ነገሮች ይበላሻሉ እና እሱን ከመቀነስ አንጻር በተለያዩ ሶሻል ሚዲያዎች የሚወጡትን ዜናዎች ፋክት ቼክ አድርገን ለህዝቡ እናቀርባለን ማለት ነው። ለዚህ ነው ያስፈለገው።
ብሩክ፣ ሐሰተኛ መረጃዎችን ከእውነተኞቹ ለማጣራት ቀላል የማይባል ስራ የሚጠይቅ ይመስለኛል። እስቲ የምታልፏቸውን ደረጃዎች እንቃኝ።
በሚዲያ ስራ ውስጥ ፋክት ቼኪንግ የሚባለው ስራ የራሱ የሆነ አሰራርና የራሱ የሆነ የምትጠቀማቸው የተለያዩ አይነት ቱሎች አሉና መጀመሪያ የሚሆነው ያንን ኢንፎርሜሽን ማግኘት ነው። ከተለያዩ ሶሻል ሚዲያዎች ላይ ከሚንሸራሸር ኢንፎርሜሽን በጣም ብዙ ከሆነ ኢንፎርሜሽን ከብዙ ነገር ውስጥ አንድን ትንሽ ክሌም ለይቶ ማውጣት በጣም ከባድ ነው እና ኒድል ኢን ሄይስታክ እንደሚባለው በቀን ውስጥ ከሚሰራጭ የተለያየ የሶሻል ሚዲያ ኢንፎርሜሽን ወይም ደግሞ ሜንስትሪም ላይ የሚያለ ኢንፎርሜሽን ይሄ ፋክት ቼክ መደረግ አለበት፣ ይሄ ሃርም ኮዝ ያደርጋል የሚለውን ለይቶ ተራጨው መረጃ በምን አይነት መልኩ ነው ማህበረሰቡን ሊጎዳ የሚችለው፣ ይሄ ሰው ይህንን ኢንፎርሜሽን በሚያሰራጭበት ወልክ ምን አይነት ኢንቴንሽን ነበረ ወይም ምን አስቦ ነው መረጃ ያሰራጨው የሚለውን በመመርመር ከዛ ደግሞ የተለያዩ ለምሳሌ ፎቶ በሚሆንበት ወቅት ይህንን ስቴፕ ከጨረስን በኋላ ፎቶ በሚሆንበት ወቅት ሪቨርስ ኢሜጅ የሚባል ቴክኖሎጂ አለ። የተለያዩ ቱሎች አሉ። እነሱን በመጠቀም ያ ፎቶ እውነትም ያንን ኢንፎርሜሽን የተጠቀሰውን ኢንፎርሜሽን የሚደግፍ ነው ወይ የሚለውን ማየት ይቻላል። እንዲሁም ደግሞ የተለያዩ አካላት ደግሞ የተለያዩ ቁጥሮችን ወይ ደግሞ መረጃዎችን በሚያሰራጩበት ወቅት ተአማኒነት ካላቸው ምንጮች፣ ስራቸውን በአግባቡ ከሚሰሩ ከምንላቸው ምንጮች ሳይንሳዊ በሆነ መልኩ መርጠን ወይ ቬሪፋይ እናደርጋለን ወይ ሐሰት ነው እንላለን ማለት ነው።
ይህን ስራ የጀመራችሁበት ጊዜ በርካታ ሐሰተኛ መረጃዎችና ዜናዎች የሚሰራጩበት ነው። ከብዙ ነገር አንጻር ቀደም ባለው ጊዜ የኮሮና ስርጭት ነበረ፣ አሁን ደግሞ ኢትዮጵያ በሰሜን በኩል ጦርነት ውስጥ ናትና ሐሰተኛ መረጃዎችን በማጣራት ሂደት የፈጠሩት ተግዳሮት ምንድን ነው?
በጣም ብዙ መረጃዎች ይወጣሉና ከሚባለው በላይ ማለውና ጦርነቱን ተከስቶ የሚወጡትን መረጃዎች ለማጣራት ደግሞ ከአንድ ወገን ብቻ ኢንፎርሜሽንን እያገኘን ያለን ነው እና ኢንፎርሜሽን ጋፕ በመኖሩ የተነሳ ስራውን በጣም አክብዶታል። ብዙ ጊዜ አንድ ነገር ቼክ ለማድረግ ከተለያዩ ወገኖች ነው ቼክ ማድረግ ያለብን። በአንድ ሳይድ ወይም በመንግስት ሳይድ ያለውን ነገር ሰምተን ወይም ፕሩፍ አድርገን ደግሞ በዛኛው ሳይድ ያለውን ነገር ለማጣራት ወይም በዛኛው ሳይድ ያለውን ስቶሪ ለማወቅ በጣም ኔትወርክ አለመኖሩ ኢንፎርሜሽን ጋፕ መኖሩ በጣም አክብዶት ነበር። ግን ዊ ትራይድ አወር ቤስት አሪፍ ነገር ለመስራት እና በተቻለን አቅም አንዳንድ ክሌሞችን ወይም አንዳንድ ፎልስ ኢንፎርሜሽኖችን ዲባንክ ለማድረግ ችለናል።
ብሩክ፣ የምትጨምረው አለ በዚህኛው ሀሳብ ላይ?
ፋክት ቼኪንግ በባህሪው አንድን ኢንፎርሜሽን ልክ አይደለም ወይም ልክ ነው የምትለው የተሻለ ምንጭ በማምጣት ነው ወይ የተሻለ ዌይት ያለው ወይም ደግሞ የበለጠ ተቀባይነት ያለውን አካል በማናገር ወይ ደግሞ ያ አካል ያወጣውን ኢንፎርሜሽን ፐብሊክ ያወጣውን ኢንፎርሜሽን በማየት ነው። እና ብዙ ጊዜ ስፔሲፊክሊ በዚህ በትግራይ ክልል በተከሰተው ኮንፍሊክት ኮንቴክስት ደግሞ እንደምታውቀው አንተ ኢንፎርሜሽን ፍሎ እስካሁን ሰዓት ድረስ በብዙ ያለው ከመንግስት ወይም ደግሞ ከፌዴራሉ አካል ነው እና እሱ በጣም ስራችንን አክብዶታል። ነገር ግን ደግሞ በተቻለ መጠን ሮቦት እንዳለችው የምንችለውን ያህል ፕሮፌሽናል በሆነ መንገድ እስከሆነ ድረስ ስቶሪዎችን ፋክት ቼክ ለማድረግ ሞክረናል።
እንግዲህ የእናንተን ተቋም ጨምሮ በሀቅ ማጣራት ስራ ላይ የተሰማሩ ጥቂት አውታሮች በራስ ተነሳሽነት በውስን ግብአቶች ነው በመንቀሳቀስ ላይ የሚገኙት። ከችግሩ ስፋት አንጻር እናንተ ብቻ እንቅስቃሴ ኢትዮጵያ ውስጥና ኢትዮጵያንን የሚመለከቱ የሐሰተኛ ዜናዎችን ስርጭት ይቆጣጠራል ይገታል ተብሎ አይጠበቅም። እናንተን የመሰሉ ሰዎች እንዲበዙ እናንተን የመሰሉ ስራ እንዲስፋፋ ምን መደረግ አለበት ትላላችሁ?
ይሄንን ስራ በመንሰራበት ወቅት በጣም ከባድ ነው ካለው ሪሶርስ አንጻር። ኢቨን በዚህ ስራ ላይ የሰለጠነ በዚህ ስራ ላይ ጥሩ ስራ መስራት የሚችል ሰው ለማግኘት ራሱ ተቸግረን ነበር እና ብዙ ጊዜ እውነትን ቬሪፋይ ለማድረግ እና ለማድረግ በውጭ አውትሌቶች ላይ የምንደገፈው እና ይህንን ስራ በአግባቡ መስራት እንደሚችልና እንደቀጥል በመጀመሪያ የሚዲያ ስፔሱን ፍሪ ማድረግ እኛም ስራችንን ፕሮፌሽናል በሆነና ከማንም ተጽዕኖዎች ለመስራት እንዲያስችለን ከመንግስት አካላት ያው ፍሪደም ጋራንቲድ መሆን አለበት ለየትኛውም የሚዲያ ተቋም ስራ ስኬታማነት እና ከዚህ በተጨማሪ ግን በማህበራዊ ሚዲያ ላይ ሌሎች ያደጉ የፋክት ቼኪንግ ድርጅቶች ከማህበራዊ ሚዲያ ድርጅቶች ጋር ተሳስረው ስለሚሰሩ ክሌሞችን በቀላሉ አክሰስ ማድረግ ይችላሉ በቴክኖሎጂ ተደግፈው። እኛ ግን ክሌሞችን የምንፈልገው በዛ ደረጃ ላይ እስከንደርስ ኢኒሼቲቭችን ስካድግ ድረስ ክሌሞችን የምንፈልገው በራሳችን ነው በራሳችን በተለያዩ ያው ቱሎችን በመጠቀም ነው የምንፈልገው እና እስከዛ ድረስ ያው ከተከታዮቻችንና ስራችንን ከሚያዩ የተለያዩ ግለሰቦች ክሌሞችን ፎርዋርድ ማድረግ ይሄ ነገር እንዴት ነው የሚለውን ቢደግፉን ሞር አግሬሲቭሊ እነዚህን ስራዎች ለመስራት ዝግጁ ነን።
ሮቦት፣ በዚህ ጥያቄ ላይ ያንቺን ሀሳብ ደግሞ ልስማ።
ያ ብሩክ እንደተናገረው ነው ከሌላው ሰው የሚመጣ ፊድባክ በጣም እንደሚያግዘን ተስፋ አደርጋለሁ እና እኛ ራሳችን እያንዳንዱን ነገር ፌክ ነው አይደለም የሚለውን ገና ፈልገን ከዛ ደግሞ እሱን ደግሞ አጣርተን ነው የምንሰራውና ከሌሎች ምንጮች ፌክ ኒውሶችን ወይም ይሄንን ብታጣሩልን የሚል ፊድባክ ጥያቄዎች ቢኖሩ ኤኒታይም ለመቀበል ዝግጁ ነን እና ብዙ ሰው ሰጀስት ቢያረገን እንዲጣራ የሚፈልጉትን ነገር ቢነግሩን ቢጠቁሙን ደስ ይለናል፣ ስራችንን ያቀልልናል።
ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ይሄን ስራ መስራት ከጀመራችሁ ወዲህ በማህበራዊ ሚዲያው ላይ ሲዘዋወሩ ከነበሩ እንደውነት ተይዘው የነበሩ የኋላ የኋላ ግን ሐሰተኛ መሆናቸውን ከደረሳችሁባቸው ጉዳዮች መካከል ለማሳያነት አንድ ሁለቱን ልትጠቅሱልን ትችላላችሁ?
ይሁ በተመለከተ አንደኛው ፎልስ ኢንፎርሜሽን አንደኛው ደግሞ ሚስሊዲንግ የሆነ ክሌሞችን አግኝተን ነበረ። የመጀመሪያው ኢትዮጵያዊ ዜግነት ያላቸውን ባለስልጣናት ወደ አውሮፓ ሀገራት እንዳይሄዱ አግዷል የሚል ዜና ወጥቶ በሶሻል ሚዲያ ላይ ሲሰራጭ አግኝተን ነበርና ዩሮፒያን ዩኒየንን አናግረን ሐሰት እንደሆነ እና እንዳላገደ አረጋግጠናል። በዚህ ምክንያት በሰው ዘንድ ታስቦ የነበረው ዩሮፒያን ዩኒየን ያገደው የኢትዮጵያ መንግስት ፌደራል መንግስቱ ኔጎሽየሽንን እንዲ በማለት ነው የሚል አስተሳሰብ በህዝቡ መሃል ተሰራጭቶ ነበርና ያንን ደግሞ ሐሰት እንደሆነና እንዳልታገዱ ለፕሩፍ ለማድረግ ይችላልና ፖሊስ ኢንፎርሜሽን መሆኑን ለሌሎች ለማጋራት ይችላል። አንድ ይሄ ነው ብሩኬት ብራሊላ።
ያው አንተ ቀደም ለመጥቀስ እንደሞከርከው በሆነ ጊዜ በተለይ ከኖቬምበር 4 በኋላ ግጭቱ ከተነሳ በኋላ ብዙዎቹ ኢንፎርሜሽኖች ሪሌትድ የሆኑት ከዛ ጋር ነበርና ሶ የተለያዩ አይነት ኢንፎርሜሽኖችን ቼክ አድርገናል። በአንድ ስቶሪ ላይ ለምሳሌ አንድ ከዚህ በፊት ከአንድ አመት በፊት ወይ ከሁለት አመት በፊት የተነሳ ፎቶ ይመስለኛል ዳይሬክት ላይ አላሳውሰውም፣ ግን አንድ ሶልጀር ያው ትግራይ ገብቶ በህዝብ ማስከበር ስርዓቱ ላይ ተማራ ነው እዚህ ባሩስ ገብቶ እንዲያረገ ነው ይሄ ይመስላል የሚል አንድ ስቶሪ ነበር። ነገር ግን በማጣራት በተራነበት ወቅት ያ ፎቶ በዩጋንዳ የተነሳ እንደነበረ ማግኘት ችለናል። ከኢትዮጵያ ሪፊጂዎች ጋር በተያያዘ ቁጥራቸው 50 ሺህ ነው አይደለም የሚለውንም በወቅቱ ባልሆነበት ወቅት ለመስራት ችለናል። ከትግራይ ፕሮቴስቶች ጋር በተያያዘ ፌደራል ፖሊስ ሄሊኮፕተሮችን በመጠቀም የህወሓት አካላትን እያደነ ነው የሚል አንድም ስቶሪ ነበረ። ያው እነዚህ ናቸው ትዝ የሚሉ ብዙ ናቸው ግን
እጅግ በጣም አመሰግናለሁ። ረሆቦት አያሌውና ብሩክ ነጋሽ ሀቅ ቼክ በተሰኘው የእውነት አጣሪ አውታር ውስጥ የምትሰሩ ወጣት ጋዜጠኞች ናችሁ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እንግዲህ ይሄ የጀመራችሁት ነገር ተስፋፍቶ ብዙሃንን የሚጠቅም እንዲሆን እመኝላችኋለሁ። መልካም ምሽት ይሁንላችሁ።
በጣም እናመሰግናለን።
በዓለም ዙሪያ ያሉ በአስራዎቹ እድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክስሩ ጁኒየር ቻሌንጅ የተሰኘ የጥሎ ማለፍ ውድድር የዘንድሮ ዓመት አሸናፊ በካናዳ ሀገር ተወልዳ ያደገችው ማርያም ሞገስ ጸጋይ ስትሆን በአጠቃላይ $400,000 ሽልማት አግኝታለች። ስመኝሽ ቆየ በዓለም ላይ ከተወዳደሩ 5600 ተማሪዎች መካከል አንደኛ ወጣ። ይህን ስኬት ያገኘችው ማርያምንና ወላጅናቷን መርሃዊት እዮብን አነጋግራለች። እንደሚከተለው ታሰማናለች።
You know, I just want to let you know, Mariam, you are the winner for the Breakthrough Junior Challenge, the $250,000 scholarship, $100,000 science class for your school, the $50,000 for your...
ካናዳ ውስጥ ተወልዳ ያደገችው የ17 ዓመቷ ማርያም ሞገስ ጸጋይ ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል።
በጣም ደንግጬ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ፈጀኝ እያሰብኩት በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም።
በዓለም ዙሪያ የሚገኙ ከ13 እስከ 18 ዓመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሐሳቦችን የሚያስረዳ የ3 ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሐሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው።
ዝምብዬ ስለ ፊዚክስ እና ስለ ኳንተም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮች ምናምን አያለው፣ መጽሐፍ አርቲክሎች ምናምን አነባለው እና በሱ ነው የተማርኩት። ይሄ የሃይ ስኩል ትምህርት አይደለም፣ ይሄ ኳንተም ተነሊንግ እና ኳንተም ፊዚክስ። ስለዚህ በራሴ እየፈለግኩኝ እያነበብኩኝ ነው የተማርኩት። ከዛ በዚህ ለቪዲዮ ውድድር መምረጥ ሲኖርብኝ ኳንተም ተነሊንግ መረጥኩኝ።
በ124 ሀገራት የሚገኙ 5600 ተማሪዎች በተሳተፉበት የዘንድሮ ዓመት ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ $400,000 የተሸለመች ሲሆን $250,000 የእሷን ትምህርት ወጪ መሸፈኛ፣ $100,000 ለምትማርበት ትምህርት ቤት፣ $50,000 ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች።
በጣም ደንግጠው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ እንዲደርሳቸውን አዲስ ሳይንስ ክለብ ይከፍታሉ። ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞክሩ እና ኤክስፔሪመንት እንዲያደርጉ። ሁሌ የሆነ ነገር ስጠይቅ አስተማሪ ታግዘኛለች፣ ትረዳኛለች። ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታ እና በሷ ኢንቱዚያዝም በጣም ሰፖርት አድርጋኛለች።
ዘንድሮ 12ኛ ክፍልን አጠናቃ በመጪው ዓመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ሚስጥር ግን ከጀርባዋ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች።
ልጅነት ጀምሮ ሁሌ የምፈልገውን ነገር ሁሌ ያግዙኝ ነበር እና ሰፖርት ያደርጉኝ ነበር። የሆነ በሳይንስም ይሁን በሙዚቃ ወይ በስዕልና አርት ይሁን የሆነ ነገር ከፈለግኩኝ ወይ ከጠየቅኩኝ እስከሚችሉ ድረስ ያግዙኝ ነበር እና በጣም ነው መወዳችው እና በጣም አመሰግናለሁ ሁሉም ነገር ላረጋችሁልኝ።
የማርያም እናት ወይዘሮ መርሃዊት እዮብ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች።
ደውድን አላምነሽም በቃ
ምን ብለሽ እንትና አትበይኝ ምናምን አልኳት። ከዛ እሷን አላምን ብዬ ጋዜጠኛው ነው ይኸው ካሜራ ክሩዋለን እዚህ እየዋሸች እየቀለደች አይደለም እና አሸንፋለች ሲል ራሴን መቆጣጠር አቃተኝ። በጣም አለቀሽብኝ እና የሆነ ምን ሳሳፉላ መሰለ ለመናገር። ከዛ በቃ አታምኝም ከለቅጃ ማይኔ ሮጥኩት በቃ ልጆቹን አሳፍሽኝ ሮጥ አልሄድም ቤት መጥቼም ራሱ በቃ ግን ቢያለቅሳለሁ ባየኋት ቁጥር ምን ሆነሽ ነው ጥቅኛሽ አላቅም ቢሰማኝም ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቃቃለኝ እያልኩኝ በቃ ኤቭሪዴይ አሁንም ድረስ ነው ምልሽ ልክ ከእንቅልፌ ስነቃ ያስደነግጠኛል በቃ ሁሉ ነገር መለወጡ ምናምን እና እግዚአብሔር ይመስገን በጣም ደስ የሚል ነገር ነው።
ሙሉ ጊዜዋን ማርያምንና ሌሎች ሁለት የ15ና የ3 ዓመት ልጆቿን ለማሳደግ እንደሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ተመክራለች።
እኔ የሰጠኋቸው ጊዜ ነው በቃ በፍቅር ነው የሰጠው ሌላ ምንም ነገር አይደለም። ልጆች ትልቅ ቤት ውስጥ ስላኖርሻቸው ውድ ነገር ስለገዛሽላቸው ስላዝናናሽ በገንዘብ አይደለም። ልጆች ከማንም በላይ እኛን ነው የሚፈልጉት ከማንም በላይ እኛን ነው የሚያይ ያንን ኤንቫይሮንመንት ነው ለነሱ የፈጠርኩትና አሁን እኔ ለሌላ ሰው የምነግረው ስልሽ ከባድ ነው ህይወት በእርግጥ እዚህ ሀገር ግዴታ መስራት አለብሽ ኃላፊነት አለ ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር ማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያደርጉ ማድረግ እና ሞር ከኛ ጋር ጊዜ ቢያሳልፉ እላለሁ።
ማርያም በዚህ ውድድር ስታሸንፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ አርተሽና መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች።
አስተማሪዎች ልከውልኝ ነበር በኢሜል ጃስቲን ትሩዶ ትዊተር አጎሽማም ብሎ ከዛ እንደሳየው አሳቀኝ። ለምን እንደሆነ አላውቅም በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጀስት ገርሞኝ ነበር።
ማርያም ባገኘችው የሽልማት ገንዘብ አሜሪካን ሀገር ባለ ዩኒቨርሲቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብረን ስላመሸን በእጅጉና መሰግናለን። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሀብታሙ ስዩም መልካም ምሽት ይሁንላችሁ መልካም ሳምንት ይሁንላችሁ ብያለሁ።